ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤንስትልኝ እንደምን አመሻችሁ ቋንማችሁቻችን። ዛሬ ሰኞ ነሐሴ 19 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዘረኛው የወያኔ አገዛዝ በምዕራባውያን ድጋፍ በአምባገነንነት ሲሰየም ጀምሮ ታሪኩን የረሳ ስህተቱን ይደግማል ስንል ስናሳስባችተናል። አሁንም እንደ በፊቱ በስማቸው ላይ ታፔላ የለጠፉ ቅጥረኞችና ዘረኞች አገር የማጥፋት ህዝብ የመከፋፈል እርኩስ ስራቸውን ቀጥለዋል። የበፊቶቹ በትግሬ ስም፣ ያሁኖቹ ደግሞ በኦሮሞ። ህዝብ ግን ነቅቶ ተቃወመ እንጂ እየታገለ ቀጠለ እንጂ ላጥፊዎቹ ጆሮም አልሰጠ። ይህ መቀጠልና ትግሉ መፋፋም አለበት። ካለፈው ስህተት እየተማርን ወደፊት በመገስገስ ዘረኞችን ድባቅ መምታት ለህልውናችን ያለን አማራጭ ነው። ዛሬም ታሪኩን የረሳ ስህተቱን ይደግማል እንላለን። ከዝግጅት ክፍላችን የቀረበና በቀድሚያ የምናቀርበው ሐተታ ነው። በማስከተልም ያልተዘመረላቸው ያልተለቀሰላቸው በሚል ርዕስ የቀረበ ጽሑፍ፣ በመጨረሻም በሃማቱማ የቀረበውን አሸጋጋሪ ኮሎኔሎች አደናጋሪ ሹም ሁሉን የሳቱ ዜጎች ክፍል 4 እናሰማለን። ክፍል 4 የካሃዲውን አንጃ መሪ ተራ ማጭበርበር በሚመለከት የቀረበ ጽሑፍ ነው። በዚህም የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። ከዓለም አቀፍ ተቋማት በተጨማሪ ኢትዮጵያ ብድር የወሰደችባቸው አገሮች ቁጥር 50 መድረሳቸውና የብድሩ መጠን ከአገሪቱ ጠቅላላ ብሔራዊ ሀብት 49 ከመቶ መሆኑን የገንዘብ ሚኒስቴር ገለጸ። አገዛዙ ከማዕከላዊ ባንክና ከውጭ አገሮች የወሰደው ብድር 830.6 ቢሊዮን ብር የደረሰ ሲሆን ከዓለም አቀፍ ገንዘብ ተቋማት ለልማት ፕሮጀክቶች የሰጧቸውን ብድሮች ሲጨምር 1.3 ትሪሊዮን ይሆናል ተብሏል። በ2011 ዓ.ም አገዛዙ ለተበደራቸው የከፈለው 22 ቢሊዮን ብር ብቻ መሆኑም ተገልጿል። ባለስልጣኖቹ ቀለል አድርገው ቢያቀርቡትም አገሪቱ ከፍተኛ የብድር ጫና ያለባት መሆኗን ባለሙያዎች ይናገራሉ። ከዚህ በተጨማሪም የውጭ ምንዛሪው እጥረት የውጭ ባለሀብቶች ሀብታቸውን በመዋዕለ ንዋይ መልክ በአገሪቱ እንዳያፈሱ እክል እየፈጠረ መሆኑም እየታየ ነው ተብሏል። ለዓመታት ሲንከባለል የቆየው የውጭ ምንዛሪ ችግር ምክንያት በአገሪቱ መዋዕለ ንዋይ ያፈሰሱ የውጭ ባለሀብቶች ትርፋቸውን ወደ ውጭ ለማውጣት የውጭ ምንዛሪ ሲጠይቁ ዶላር የለም ጠብቁ የሚል መልስ እየተሰጣቸው የሚጉላሉ መሆናቸውን ገልጸዋል። ባተረፉበት ወቅት ትርፋቸውን ወደ ውጭ ለማውጣት ቃል ተገብቶላቸው የነበሩት ኩባንያዎች እንኳን ትርፋቸውን ወደ ውጭ ሊወስዱ ስራቸውን ለማንቀሳቀስ የሚያስፈልጉ ጥሬ ዕቃዎችን ከውጭ አገር ለማስመጣት ችግር እንደተፈጠረባቸው ይናገራሉ። በሌላ በኩል የውጭ ምንዛሪ ህገወጥ በሆነ መንገድ ወደ ውጭ የሚሸሽበት መንገድ ግልጽ መሆኑን ጉዳዩን በቅርብ የሚያውቁ ክፍሎች አጋልጠዋል። ከፍተኛ የወያኔ ባለስልጣኖች በተለያዩ መንገዶች ወደ ውጭ ከሚያሸሹት የውጭ ምንዛሪ በተጨማሪ ኩባንያዎች ገቢን አሳንሶ በማቅረብና ወጪን አንሮ በመጠየቅ በአጠቃላይም የውጭ ንግድን በማዛባት ያላግባብ ወደ ውጭ የሚያሸሹት የውጭ ምንዛሪ ከፍተኛ መሆኑን አንዳንድ ዓለም አቀፍ ተቋሞች መግለጻቸው የሚታወቅ ነው። ከዚህ ቀደም የውጭ ምንዛሪ ከሚሸሽባቸው መንገዶች አንዱ ለውጭ ባለሀብቶች የሚቀርቡ ቅጥ አልባ የኢንቨስትመንት ማበረታቻዎችና የታክስ መሰረዝ፣ በገቢና በወጪ መካከል የሚፈጸሙ ማጭበርበሮችና በሐሰተኛ ሰነድ ከተፈጠሩ ህልውና ከሌላቸው ነገር ግን እንዳሉ በማስመሰል የንግድ ግንኙነት እንደሚፈጸምባቸው በሚቀርቡ እህት ኩባንያዎች በኩል በርካታ ገንዘቦች መሸሻቸውና መዘዋወራቸው ባለም አቀፍ ተቋሞች ተጋልጠዋል። የድሬዳዋ አውሮፕላን ማረፊያ በዙሪያው እየተስፋፉ ባሉ ህገወጥ ሰፈራዎች ሳቢያ የመዘጋት አደጋ እንዳንዣበበበት የአውሮፕላን ጣቢያው ስራ አስኪያጅ ለዜና ምንጮች ተናገሩ። አውሮፕላን ማረፊያው የድሬዳዋ ከተማና በሶማሌ ክልል የሽሊሌ ይዞታ በመሆኑና እነዚህን አካባቢዎች በማገልገል የሚታወቅ ሲሆን ከጥቂት ጊዜ ወዲህ በከተማው አስተዳደር ፈቃድ ሳይሆን አካባቢውን በህገወጥ መንገድ እየሸነሸኑ ከሚሸጡ ግለሰቦች ላይ መሬት እየገዙ ቤት የሚሰሩ ህገወጥ ሰፋሪዎች በመብዛታቸውና አውሮፕላን ጣቢያውን በመክበባቸው ምክንያት የበረራ ደህንነት ከፍተኛ ችግር ውስጥ እንደገባ ተነግሯል። የአውሮፕላን ጣቢያው ኃላፊዎች ያለው አማራጭ ሰፋሪዎችን ማስነሳት አለበለዚያም አውሮፕላን ጣቢያውን መዝጋት ነው ብለዋል። በኬንያ መርሳቤት በሚባለው ወረዳ ቀዳሚ በተካሄዱ ሁለት ተከታታይ ጥቃቶች 12 ሰዎች መገደላቸውን የኬንያ ፖሊስ ገልጿል። ከተገደሉት 3 ህጻናት መሆናቸውም ታውቋል። የጋርባ ብሔረሰቦች ከሚኖርባቸው ሁለት መንደሮች ላይ የደረሱትን ጥቃቶች ያካሄዱት ከኢትዮጵያ የመጡ የቦረና አርብቶ አደሮች መሆናቸውንም የኬንያ ፖሊስ ገልጿል። በሁለቱ ብሔረሰቦች መካከል ረጅም ጊዜ የቆየ ተደጋጋሚ ግጭት መኖሩ የሚታወቅ ሲሆን አጥቂዎቹ ከ500 በላይ የቀንድ ከብቶችና ከ1000 በላይ ፍየሎች ዘርፈው መውሰዳቸውም ተገልጿል። በሱዳን የወደብ ከተማ ፖርት ሱዳን የአስቸኳይ ጊዜ አዋጅ የታወጀ መሆኑ ተገለጸ። የአስቸኳይ ጊዜ አዋጁ የታወጀው በቅርቡ በተቋቋመው የሽግግር መንግስት ውሳኔ ሲሆን አዋጁን ለማወጅ ያስገደደው ደግሞ በከተማዋ በቅርቡ በተነሳ የጎሳ ግጭት ምክንያት ከ16 ያላነሱ ሰዎች በመሞታቸው ነው ተብሏል። በግጭቱ ላይ ዘመናዊ የጦር መሳሪያዎች በጥቅም ላይ መዋላቸው ግጭቱን ለማፋፋምና የተጀመረውን ለውጥ ለማምከን የውጭ ጣልቃ ገብነት ያለ መሆኑን ያሳያል ተብሏል። ማንኛውንም እንቅስቃሴ ለማምከን የጸጥታ ኃይሎች በተጠንቀቅ እንዲሆኑ ትዕዛዝ ተሰጥቷቸዋል። የከተማዋ ተጠባባቂ አስተዳደሪና የአካባቢው የጸጥታ ሹም ከኃላፊነት መባረራቸውም ታውቋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። አገርና ሰንደቅ ነጻነት ከሌለ ቤተሰብ ማረፍ ያሁሉ መክበድ የለ ሰንደቅ ነች ሃይማኖት አላማነችምነት ታሪኩን ይረሳ ስተቱን ይደግማል። የጨለማ ኃይሎችና ዘረኞች በጠቅላላው በታሪክ ላይ የሚረባረቡት አዲስና የሐሰት እውነታ ፈጥረው ህዝብን ካሳመኑ ከግባቸው እንደሚደርሱ ስለሚያውቁ ነው። በቅርቡ አንድ ደደብ ምሁር በሉይ ባይ ፍጡር አጼ ምኒልክን አላውቅም ሲል በጭፍን ጥላቻው ብዙዎች የተገረሙ ሲሆን አጼው ባይኖሩ ደግሞ የፈጠራ ታሪካቸው ማረፊያ መቀመጫና ማጠንጠኛ የሚያጣ መሆኑን እንኳን ሊረዳ ለመቻሉን አጋልጧል። አማራ የለም ቀረርቶ ጊዜው አልፎበታል ስንል አንገቱን ቀና አድርጓል። ቀንተሌ ትሪፈጁት የተነሱትን ህዝብ የለም ማለቱ የማያስጠይቃቸው ስለሚመስላቸው ነው። መጽሐፍ ጻፍን ብለው ብዙን ጊዜ በወያኔ ትብብር በያፋ ላይ የዘመቱና ያስተት ታሪክም ያነበነቡ የከተቡ ጥቂቶች አልነበሩም አይደሉምም። አንድ የወያኔ ቀጥረኛ ለምሳሌ የጠባብ ድርጅት መሪዎች የዚሁ ድርጅት አባላት ነበሩ ብሎ ሊያሳምን ሲጥር፣ ሌላው ወናፍ ደግሞ የደርግና የድርጅቱ ጭካኒ አንድ አይነት ነበር ብሎ ለማሳመን ሲጨረጨር መላ ህዝብን መወንጀል ተገዷል። መጥኔ ይስጣቸው። ታሪኩን የረሳ ትውልድ ስህተቱን ይደግማል፣ አገርንም እስከ ማጣት ሊደርስም ይችላል። ዛሬ ጽንፈኞች በኢትዮጵያ ታሪክ ላይ የባጤ ቆጡን የሚቀባጥሩት አለምክንያት አይደለም። ሻቢያ ኤርትራ የኢትዮጵያ ቅኝ ግዛት ናት ብሎ ያስተት ታሪክ አጠንጥኖ ያደረሰውን ጉዳት ልንረሳ አንችልም። ወያኔም በ1967 ዓ.ም ሁሉም ብሔረሰቦች ይገንጠሉ ብሎ በፈረደበት አማራ ህዝብ ላይ ሲዘምት አሌ ብሎ የተጋተረው ያፋ መሆኑን ታሪክ ይመሰክራል። ሙሶሎኒ ራሱም ኢትዮጵያን ሊወርስ ይነሳ ስለሀገራችን ብዙ ሐሰት አሰራይቶ እንደ ወያኔ አማራውን ጨቋኝ አድርጎ አቅርቦ ራሱን ነጻ አውጪ ለማስመሰል መጣሩንም አንዘነጋም። ፈረንጆችም በጠቀሉ ይህን ሐሰቱን አስተጋብተውለታል። የዛሬው ሀርማን ኮሆን በዘመኑ ብዙ ወንድሞች ነበሩት፣ ዋሾ የዋሾ አጃቢዎች። ዛሬ ጽንፈኞቹ ስለ አጼ ምኒልክ ሆነ ስለ መላ ኢትዮጵያ የሚቀባጥሩት ከሐቅ የተጣላ ነው። የኦሮሞ ህዝብ ዋናው ኢትዮጵያዊና እንደ ሀገር ግንባታው አካል ሆኖ ሳለ የዛሬው የታሪክ ርጋጦች ግን ሌላ ሰነድ ሊሸጡና ሊያራግቡ በባዕዳን ተሾፍረው ተነስተዋል። በዚህም አያይዘው በኢትዮጵያ ታሪክ ኢትዮጵያዊ ድርጅቶችና አገር ወዳድ ኃይሎች ላይ መዝመታቸው የሚጠበቅ ነው። የዘንድሮዎቹ ግን ምንም መለከት ያላቸው አይመስልም። ሁሉን ኬኛ ኬኛ ይሉኝታና ልክ አያሳይም። ስግብግብነቱ በወያኔ የተቃኘ ግን ከወያኔ የባሰ ሆኖ ከወዲሁ ራሱን አጋልጧል። ይህ የዘረኛ መንጋ ኢምንት ለመሆኑና ሰፊውን ህዝብ እንደማይወክል ደግሞ ግልጽ ነው። ለተወሰነ ጊዜ ስልጣና የተሰጠው አፈቀቤው የወያኔ ኮሎኔል ብዙዎችን ሊያደናግር ቢችልም የሀገር ድምጽ ከቶም ባለመጥፋቱ ገበናው ተጋልጦ ሊሰጣ በቅቷል። እነ ሜንጫን ለቤተ መንግስት ያበቃው የዘረኛ ቡድን ስብስብ ሳይውል ሳያድርም መንጋውን አስተማርቶ ህዝብን አሳዶ ፈጅቷል። እርስ በርሱ ተሻሽሟል፣ አማራውን ለይቶ ገድሏል። ይህ ሊደብቁት ያልቻሉት ሀቅ ነው። አልሞከሩም ሊባል አይቻልም። ፈረንጆቹ ለውጥ መጣ ብሎ በማሳመን በዓለም ደረጃ የተቀነባበረ ዘመቻ በማካሄድ ላይ ናቸው። ሁሉም የፖለቲካ እስረኞች እንደ ተፈቱ አስመስለው አቅርበዋል። ህጎችንም ሳይሻሩ ተሻሩም ብለው አወናብደዋል። ሹሙን ሊያሻሽጡት የሞከሩት ሁሉ ከንቱ የሆነው ግን ሰዎቹ ስግብግብ ዘረኝነታቸውንና ጸረ አማራነታቸውን ለደቂቃ ሊደብቁ ባለመቻላቸው ነው። ግድያው፣ መፈናቀሉ፣ ጋዜጠኞች አፈናውና እስራቱ ልፈፋቸውን ራቁቱን አስቀርቶታል። ለተወሰነ ጊዜ ሹሞቹ የረጩት አደናጋሪ ንግግር ውሎ አድሮ እንደ ጠዋት ጤዛ ሆኗል፣ ተነቅቶበታል፣ ሳይቆይ ጎርንቶ እጅ እጅ ብሏል። ባለሜንጫዎቹ ራሳቸው በግፋቸውና ጸያፍ ንግግራቸው ውድቅ አድርገዋቸዋል። በስልጣን ላይ ያለው ያው የወያኔ ኢህአዴግ ቅጣይና ዘረኛ ስርዓት አገዛዝ መሆኑን ህዝብ አውቋል። አሁንም ግን ክህደትን ሙጥኝ ብለው ራሳቸውን ያዋርዱ የሹሞቹ መጋዣዎች መኖራቸውን መካድ አይቻልም። በምርጫ ተሳትፈን ፍርፋሪ እናገኛለን ያሉትን ባንዳዎች የምርጫ ህግ በሚል ሊያገኙ የማይችሉትን የፈራሚ ቁጥር ከፍ አድርጎ ውጡ ሳይል ከመድረክ አውርዶ አንኮታክቷቸዋል። ቀጠል ለማለት የሚከጅሉት ባፈርቁ አይመልሰኝና አጉል እልክ እንጂ አልቆላቸዋል ማለት ይቻላል። በአንጻሩ ምርጫው በቶሎ ይደረግ ባዮች ጠባቦች ባለው ሁኔታ እጉ ሳይቀየርና በክልላቸው ማንም ድርሽ ሳይል ምርጫ መካሄዱ ያው አሸናፊነታቸውን የሚያረጋግጥላቸው በመሆኑ ነው። ታሪክን ካልረሳን በስተቀር ቀደም በወያኔ ስር ምርጫ አስከፊ ቧልት ከመሆን እንደማያልፍ የምናውቀው ነው። ይህን ሀቅ ዘንግተው በሹሞቹ ምርጫ ሊካፈሉ የተነሱት ምሳቸውን የሚያገኙ ወይም በፍርፋሪ በሊታ ተርታም የሚገቡ ናቸው። ህዝብ ግን በዚህ ምርጫ ተብየጻው ኢትዮጵያ ሽርጉድ እንደማይሳተፍ ግልጽ ነው። ውሸት መለያቸው የሆኑ ጉግማን ጉግ ዘረኞችና ድርባዎች ማንንም የሚያደናግሩ አይሆኑም። አገዛዙ ዋሾና ህገወጥ በህብረተሰቡ ስርዓት አልበኝነት መስፈኑ የሚጠበቅ ነው። ድርጅቶች ዋልጌ አድርባይና ከርሳደሮች በመሆናቸው ፖለቲካውም ዝብርቅርቅ ሆኖ ህዝብን አሳዝኗል። ዘረኝነትና ውሸት ሲደባለቁ በተወሰነ ደረጃም ሲዋሃዱ አገር ለከፋ አደጋ መጋለጡ አይቀሬ ነው። ትላንት የታሪክ አዋቂ ነን ብለው ስለቀይ ሽብር ሳይቀር ሲቀባጥሩ የነበሩት ዛሬ የታሪክ አታላዎች ጫፋቸውን ሞልተው የሀገርን ታሪክ ሲያዛቡና ሲክዱ ቅንጣትም መተንፈስ አቅቷቸው መታዘብ ተገደናል። ጊዜ ተሻጋሪ ሆነው የባጁት ግን በያፓ ላይ የተወሸከቱት ሐሰቶች ናቸው። ከድርጅቱ ጋር ህብረትሉና ዋብለው አለቆቻቸው ያዘዟቸው ይህን በመግለጽ ፈንታ ድርጅቱ ህብረትን አልፈልግም አለበለው ሲቀጥፉ የቆዩትን ቡድኖች ብዙዎች ያውቃሉ። ኤርትራን ለገንጣይ ያስረከቡ ስርዓቶች እነማን እንደሆኑ እየታወቀ ለስልጣን ያልበቃውንና ለአንድነት የቆመውን ድርጅት በሐሰት ወንጀያዎች አፍረው ቅብጠራቸው አልቆመም። ሶማሊያን ደገፈ የሚሉ ለዚያድ ባሬ ያመቹት እነማን እንደሆኑና ማን እንደሸሸ ማንስ በገፍ ግድያ እንዳካሄደ ያወቁ መደበቁን መርጠዋል። ውሸት ስለደራ በስተርጅና አደብና ህሊና መያዝ የነበረበት ሽማግሌ በክህደቱ ቀጥሎ የድርጅቱ መስራችና ሊቀመንበር ነኝ ብሎ ሲዘላብድ መስማት ተገደናል። ታሪክ ራሱን ሲደግም ማንንም አያስቅም የተባለው በርግጥም ሐቅ ነው። ውሸትን ውርደትን ስናስተናግድ አመታትን ማስቆጠራችን የሚካድ አይደለም። የመንደር አውደልዳዩን ቴዎድሮስ ብሎ ማዳነቅ፣ ወር ያልታሰረው ማንዴላ ብሎ ማወደስ፣ ትላንት ሲዋሹ ሲክዱ የነበሩትን ማንነት ረስተን የህዝብ ወገን ብሎ ማቀፍ ምንኛ ታሪክን እንደረሳንና ስህተታችንን እየደገም አገርን እየጎዳን የሚጠቁም ነው። የቀጠለ ምጸት ነው። መደናገር ያበዛ ህዝብ ከውዥንብሩ ሲነቃ አገር አልባ ሊሆን ይችላል የሚል አነጋገር አለ። ማን አገር ወዳድ ማን ወዳደር መሆኑን መለየት ካልቻል ለሚከተለው ችግር ተጠያቂ ራሳችን ብቻ ነን። ታሪክን መርሳት፣ ሐቅን መዘንጋት መዘዙ ብዙ ነው። አንጃን ጓድ ባንዳን አርበኛ ማለትን ያስከትላል። ትልቅ ጥፋት። ኢህአዴግ የኢትዮጵያ ህዝብ ጠላት ሆኖ 28 ዓመት አገር ካጠፋና ከጎዳ በኋላ በተአምር ህዝባዊና ስርየት አምጪ ይሆናል ብሎ መደናገር ከጅልም ጅል የሚያሰኝ ነው። ዛሬ ለፍላፊውን የወያኔ ኮሎኔል አምነው የሚገኙ ለኢትዮጵያ ከቶም የሚበጇት አይደሉም። ባልታደለ አገር ሞኝ በየደቂቃው ይወለዳል ተብሏልና በዚህ መልክ ለተወለዱትና ላደጉት ምክራችን ከታሪክ ተማሩ፣ ታረሙና ለሀገር ታገሉ የሚል ነው። ዘረኞችን የሚከተሉ ደግሞ የወያኔን 27 ዓመት ተመክሮና አንደምታውን እንዲመረምሩ ጥሪ እናደርግላቸዋለን። ኢህአዴግ ይውደም፣ ኢትዮጵያዊነት ያቸንፋል።
ያልተዘመረላቸው ያልተለቀሰላቸው። ኢትዮጵያ በተፈራራቂ የታሪክ ምዕራፎች ከባድና ቀላል ችግሮችን አልፋ አሁን ካለችበት አስቸጋሪ ሁኔታ ላይ ደርሳለች። መች እንደሆነ ባይታወቅም የወቅቱን ችግሯን ያለጥርጥር ታልፈዋለች፣ ትወጣዋለች። ከችግሯ የሚያወጣት ኢትዮጵያዊ ኃይል ካለ መኖሩ ደግሞ የሚካድ አይደለም። አሁን ግን ከገባችበት ምስቅልቅል ያወጣት የሚችል ኃይል እንደሌላ ተቆጥሯል። ያ ኢትዮጵያዊ ኃይል ግን አለ። በተደጋጋሚ ጊዜያት በህልውናዋ ላይ የተጋረጡባትን ፈታኝ ጥያቄዎች ሁሉ በዘዴም በኃይል የፈቱላት ልጆች ነበሯት። አሁን እንደነዚህ ያሉ ባለራዕይ ዜጎች ይኑሩ አይኑሩ በእርግጠኝነት መናገር ከማትችልበት ደረጃ ላይ ደርሳለች በማለት አስተያየት ለመስጠት የሚቃጡ ሊኖሩ ይችሉ ይሆናል። አቁ ግን ኢትዮጵያን ከገባችበት አዘቅት ሊያወጣት የሚችሉ ቁርጠኛ ልጆች ነበሯት፣ ዛሬም አሏት። ዛሬም እንደ ትላንቱ ሀገሪቱ አቅጣጫው ጠፍቶባት በዙሪያ ጥምጥም እንባለሌ ትሽከረከራለች። ዜጎቿ መላቅጡ ጠፍቶባቸው ከገቡበት ማጥ ለመውጣት የሚያስችላቸውን መፍትሄ ማግኘት እንደተሳናቸው በተደጋጋሚ ተመስክሮባቸዋል። ይህም በመሆኑ በየቦታው መንደርተኛ አጉራ ዘለል ነውጠኞች እየተነሱ ሰላምና ጸጥታ ነስተዋቸዋል። ይህ ሁኔታ ለግማሽ ምዕተ ዓመት ቀጥሏል። በእርግጥ ኢትዮጵያን ከወቅቱ አስቸጋሪ ሁኔታ የሚያወጣት እንደ 66ቱ ጀግና ትውልድ ያስፈልጋታል። ዛሬ ጀግና እየተሰዋ ጀግና ባለመተካቱ ምክንያት የጀግኖች ክፍተት ተፈጥሯል። ትላንት የሀገሩን ችግር የተገነዘበው ያ ሀገር ወዳድ ትውልድ ባለራዕይ ነበር። ያልተዘመረላቸውንና ያልተለቀሰላቸውን በሚሊዮን የሚቆጠሩ ሰማዕታት ወጣቶችን ገብሮላታል። ፍቅሩን በመስዋዕቱ ገልጾላታል። ለሀገር ፍቅር ከህይወት የበለጠ ዋጋ የሚከፈል ቢሆን ኖሮ ሀገራችን በተደጋጋሚ የሚሰውላት ጀግኖች ነበሯል። ለኢትዮጵያ ሲባል ደግሞ ደጋግሞ ከመስዋዕት የበለጠ ምን ዘላለማዊ ደስታና ክብር ሊገኝ ይችላል? ያንን ደስታና ክብር ለማግኘት የተዘጋጁ ቆራጥ አባላትና ዜጎች ዛሬም ጨርሰው አልከሰሙም። አሁን የሚጠበቅባቸው ግን የሀገር አለኝታ ለመሆን የሚያስችላቸውን አቅም ለመፍጠር ቁመናቸውን በገሃድ ማሳየት ብቻ ነው። አቅም ያላቸው መሆኑን ማረጋገጫው ደግሞ አሁን የተዛባውን የኃይል ሚዛን ማስተካከል ሲቻል ነው። ተወደደም ተጠላ የፈተነ ፖለቲካን ለመጫወት የኃይል ሚዛኑ በሀገር አንድነትና በሕዝብ ነጻነት ላይ ያተኮረ ትግል በአስተማማኝ ደረጃ መገኘቱ ሊረጋገጥ ይገባል። አብዛኛዎቹ ድርጅቶች የውሃ ላይ ኩበት ሆነው ይንሳፈፋሉ፣ መልህቁ ጠፍቶባቸዋልና። በሌላ አገላለጽ የሕዝብ ፖለቲካ ትግል ውጤት ሊያስገኝ የሚችለው የኃይል ሚዛኑ ለኢትዮጵያ አንድነት በሚታገለው ጎራ እጅ ሲገባ ብቻ ነው። በግለሰብና ሕዝብ መብትና ነጻነት ላይ የተመሰረተ ዲሞክራሲያዊ ስርዓት ዘላቂና አስተማማኝ መሆኑ እስከታመነበት ድረስ ሰው ሰብአዊ ፍጡር በመሆኑ ብቻ የማይገሰስ፣ የማይደፈር፣ የማይቀነስና የማይሸራረፍ ምልዑ መብትና ነጻነት ይከበርለታል ተብሎ ይታመናል። አሁን ያለው በዘርና ቋንቋ ላይ የተመሰረተው የኢህአዴግ ፌዴሬሽን ግን የዚህ ተጻራሪ ነው። ሀገር አፍራሽና ህዝብ በታኝ ነው። ይህን ሀገር አፍራሽና ህዝብ በታኝ አገዛዝ የህዝብ ሽፋን እንዲኖረው ለማድረግ ወያኔና ኦነግ በኤርትራ ውስጥ ሳህል በረሃ ላይ ያረቀቁት ህገ መንግስት ነው። ይህ መርዛማ ሰነድ ለአንዴና ለሁልጊዜው ከምድረ ኢትዮጵያ መወገድ አለበት። የዚህ ሰነድ መወገድ ሀገሪቱ ሰላምና ጸጥታ እንድታገኝ በር ይከፍታል። መከፋፈልንና መገነጣጠልን በህዝብ የደነዘዘ ህገ መንግስት በስራ ላይ እያለ የሀገር አንድነትና የዜጎች ነጻነት ይጠበቃል ብሎ ማሰብ ራስን ከአውሬዎች ጋር ለመኖር የስምምነት ውል እንደመፈራረም ይቆጠራል። በተውሶ ቅርስና ውርስ የሚኮራ ህብረተሰብ የራሱን ቅርስ መፍጠር እንደማይችል ሁሉ ከኤርትራ በረሃ የተረቀቀ ሰነድ የሀገራችን ቅርስ ሆኖ ሊቆይ አይችልም፣ አይገባውምም። ትላንት የኢትዮጵያ አካል የነበረችው ኤርትራ ዛሬ የራሷን ህልውና ፈጥራ አንድነቷን ጠብቃ እየኖረች ከኤርትራ ውስጥ ሳህል በረሃ የተረቀቀ ሰነድ የኢትዮጵያ መፈራረስና የህዝቧንም መበታተኛ መሳሪያ እንዲሆን መፍቀዱ የዚያን ታጋይ ትውልድ ልብ ያቆስላል። የታሪክም ምጸት ነው። ለሀገሩ የተሻለ እድል ለማምጣት ሲታገል የተሰዋው ትውልድ ኢትዮጵያ በሞትና ሽረት መካከል ሆና ሲያያት ልቡ ይደማል። በበልግ ወራት ያላረሰ ገበሬ በአስመራ ወቅት ይለምናል እንደሚባለው የኢትዮጵያ ህዝብን እንዲሁ እስካሁን ድረስ በትግሉ ሂደት ሁነኛ ድሉን ሳያዘጋጅ እየቀረ ነጻነቱን ከነጠቀው ኃይል ነጻነቱን እየለመነ ይገኛል። ማንም ህዝብ የተነጠቀውን ነጻነት ከነጣቂው እጅ አገኛለሁ ብሎ መጠበቅ ከጅልም ጅልነት ነው። ለዚህም ነው ያ ሀገር ወዳድ አብዮታዊ ትውልድ የትግልን አስፈላጊነት አምኖ ጨክኖ ለመታገል የቆረጠው። የቀጠለው ይህ ሀቅ እንደተጠበቀ ሆኖ ትግሉ ኢላማውን ሳይመታ በመዘግየቱ ያ ባላደራ ትውልድ ቁጭቱን አንግቦ ንዴቱን አርቆ ብስጭቱን አለዝቦ የወቅቱን ተጨባጭ ሁኔታ በአመክንዮ እየገመገመ ዝናሩን ሳያላላ ለመቀጠል የወሰነው የህዝብ ፍቅርና የትግል ቃል ኪዳን የማይነጣጠሉ በመሆናቸው ነው። ሁለቱን ተሸክሞ መጓዝ ቀላል እንዳልሆነ የሚያውቀው ያውቀዋል። የታለመለት ዓላማ ግቡን ሳይመታ መዘግየቱ የአእምሮ ቁስል፣ የህሊና ረፍት ማጣትና የዘውትር ራስ ምታት ሆኖበታል። ለሀገር አንድነትና ለህዝብ ነጻነት ሲል የሚታገለው ትውልድ የቆመው ለይስሙላ ትግል ባለመሆኑ ሁለት ታላላቅ ኃላፊነትን አንግቦ ይጓዛል። አንደኛው ለኢትዮጵያ ህዝብ የገባው ቃል ኪዳን ሲሆን፣ ሁለተኛው ደግሞ የሰማዕታት ጓዶቹን አደራ የመጠበቅ ኃላፊነት ስላለበት ነው። እነኚህ ጥንድ ኃላፊነቶችን አንግቦ ማብቂያው የለየለትን ትግል ማካሄድ ተስፋ አስቆራጭ መስሎ ሊታይ ይችል ይሆናል። ቃል ኪዳንን ጠብቆና አደራን ተሸክሞ መታገል የየራሱ የሆነ ተጽዕኖ ሊኖረው ቢችልም ሁሉንም እንዳመጣጣቸው እያስተናገዱ መጓዝ የትግል ተሞክሮ ውጤት ነው። ያም ሆኖ የሰማዕታቱ ትግል የታሰበውን ውጤት ያለማስመዝገቡ ጉዳይ እንደ ግርሳት እያንገበገበው ይገኛል። ኢትዮጵያውያን ሰማዕታት የተሰዉት ለመላው የኢትዮጵያ ህዝብ ዲሞክራሲያዊ መብቶችና ብልጽግና፣ ለሰላምና አብሮ መኖር ሲሆን ዛሬ ዜጎቿ በብሔርና በቋንቋ በሃይማኖት እንዲከፋፈሉ በመደረጉ የሰማዕታቱ አጽም እረፍት አላገኘም። የሀገሪቱ ቆዳ ስፋት ተጨናማምቶ የባህር ወደብ እንዳታገኝ በመደረጉ ያ ከባድ ዋጋ ያስከፈለው ትግል መና እንደሆነ ተቆጥሯል። ይህ ራሱን የቻለ አንገብጋቢ ረፍት ነሺ ሀገራዊ ሸክም ሆኗል። ዜጎች በስብዕነታቸው ብቻ በየትኛውም የሀገራቸው ክፍል በብሔር ሳይሆን በዜግነታቸው ብቻ ተደራጅተው የሚታገሉት ኢትዮጵያውያን እንደ ኃጢአተኞችና ምጻተኞች ተቆጥረው ልክ እንደ ባዕድ ዜጎች እየተፈናቀሉ ማየት ህሊናን ያደማል። ይህ ደግሞ ትግሉን ለቀጠለው ትውልድ የሞት ሞት ሆኖበታል። ሞትን በሞት ሽሮ ነጻነትን ከመጎናጸፍ በስተቀር ሌላ ምርጫ እንደሌለ መረዳት ለትግል ከፍተኛ ግብዓት አለው። ሞትን በሞት መሻር ሲባል መገዳደል እንደሚኖር መገንዘብ ከባድ አይደለም። በተለይም የአንድን ሀገር ዜጎች ወደማያባራ ደም ማፋሰስ የሚያስገባ አስገዳጅ ሁኔታ መቆም ነበረበት፣ ግን ቀጥሏል። ለሀገሪቱ የተሻለ እድል ለማስገኘት ሁሉም ሊያስብበት ይገባል። ሰላምን እየሰበኩ ጽንፈኞችን ለጦርነት ማዘጋጀት በሁለት ካራ መብላት ነው። መሀል ሰፋሪ በሁለት ጥይት ይመታል እንደሚባለው በሁለቱ በኩል የሚተኮሰው ጥይት ማንንም አይመርም። ላለፉት ግማሽ ምዕተ ዓመታት የኢትዮጵያውያኑ ደም እንደ ጎርፍ ፈሷል። ደም ማፍሰስን የሚያስከትል መሆኑን ያልተረዱ ሁሉ ወደ ስልጣን በሚመጡበት ጊዜ በስልጣን ለመቆየት በህዝብ ደም እጃቸውን ከማጠበቀር ሌላው አማራጭ ሁሉ ይዘጋባቸዋል። ወያኔዎች የእርስ በርስ ደም መፋሰስን የሚያካሂዱት ከታሪክ ያለመማር ችግር ሆኖባቸው ነው። የታሪክ ምጸት በሀገራችን መደጋገሙን ቀጥሏል። ትናንት በደርግ ዘመን የፈሰሰው የኢትዮጵያውያን ንጹህ ደም ይበቃ ነበር። የሀገራችን የመከራ ጽዋ ሞልቶ ከፈሰሰው ዘመናት አልፈዋል። ህዝቡ የሚመኘው ሰላምንና ብልጽግናን እንጂ ደም መፋሰስንና መከራን፣ ስደትንና መፈናቀልን አይደለም። የታሪክን ሮሮ ማስታወስ ቢቻል ኖሮ ጠላት ያፈሰሰው የኢትዮጵያውያን ደም መተማ ደረቀ፣ በዮሐንስ አጽም ተብሎ የተሰማው እንቁርቁሮ በበቃ ነበር። የዛሬዎቹ የአድዋ ተዋላጆች ግን ይህንን ታሪካዊ መልእክት ትቢያን ቢለብስ አድርገውታል። ከትቢያ አንስቶ የህዝቡንም ባለማድረግ ትግሉን የቀጠለው ያ ባለቃል ኪዳን ትውልድ አላማን ሳይስት ግንባሩን ሳያጥፍ ዘምሩልኝ አልቅሱልኝ ሳይል ኢትዮጵያ ዲሞክራሲያዊ ሀገር እስክትሆን ድረስ ትግሉን ይቀጥላል። ኢትዮጵያ ለዘላለም ትኖራለች።
አሸጋጋሪ ኮሎኔሎች፣ አደናጋሪ ሹም፣ ሁሉን የሳቱ ዜጎች ክፍል 4 መሸጥ የለመደ እናቱን ያስማማል። የከሃዲ አንጃና ፀሬሃባ ወያኔዎች እንቅስቃሴ ደረጃ መጣት። ኢህአፓን ለማፍረስ በየአገዛዙ የተደረገውን ሁሉ የማያውቅ ዜጋ አለ ማለቱ የሚከብድ ነው። የአጼ ፍራትና አሜሪካ በህብረት ሊያፈኑት ሞክረው የይዘቱን በቅጦ ሳይረዱ አብዮት ፈንድቶባቸው ለአሜሪካን የበላይነት የሞት ደወሉን ሊያሰማው ችሏል። የምንኮራበት ክንውን ነው። የአገራችንን ሉዓላዊነት ለማስከበር ያደረግነው ትግል ድልን ተቀዳጅቷልና አዳሪውን አገዛዝን ማንቆታቆታችን የሚያሳዝን ሳይሆን ሰየው የምንለው ነው። ባጭሩ አዳሪና ኢምፔሪያሊስት ኃይሎች ሁሉ ለጉዳታቸው፣ ለመወገዳቸው፣ ለቀውሳቸው ድርጅቱን ቢከሱ በስህተት ነው በሚል ክርክር የምንገባ አይሆንም። ለህዝብና ለሀገር ስንል የታገልነው ውጤት ነው። ዛሬም አምረን የቀጠልንበት ነው። ናታቸውን የሚሸጡ ወራዳዎች በበኩላቸው ለጨቋኝ ገዢዎችና ለቀኝ ገዢዎች ተንበርክከው በድርጅቱ ላይ ያካሄዱትንም ዘመቻ ትላንትም ዛሬም የምናውቀው ነው። አንጃዎች በዚህ ከይሲ ዘመቻ ሚናቸው በቀላሉ የሚታይ ባይሆንም የሚፈልጉት ተሳክቶላቸው ድርጅቱ ቢተን ቢጠፋላቸው ግን አልቻለም። ለምን አንጃልናቸው? የድርጅቱን መርህ ጥሰው በውስጡ ተደራጅተውና አፈንግጠው በመገኘታቸው፣ ፋሎል በመሆናቸው፣ የድርጅቱን መሰረታዊ መርሆች በመጻረራቸው፣ ለጠላት ተገዥና ተቀጣሪ ሆነው በመገኘታቸው። አሜሪካን በተቃወምነው ልክ ሶቪየት ህብረትንም ታግለናል። አገራችን ኢትዮጵያ የማንም ባዕድ ኃይል ተገዢ እንድትሆን ባለመፈለጋችን የቅርብና የሩቅ ዘመናዊና ጥሩ ወራሪዎችን ባለን አቅም ታግለናል፣ መክተናል። እንደ አንዳንዶቹ ለፈረንጅ ብናድርማ ኖሮ ለሀገር ሳይሆን ለግል ጥቅምና ሆድ ብዙ ባተረፍን ነበር። ይህ ግን የኢህአፓ ምርጫና ጎዳና አልነበረም፣ አሁንም አይደለም። የአርበኞችም ፈለግ አይደለም፣ አልተከተልነውም። ድርጅቱን በአዳን ሰርገው ገብተው ሊጎዱት አልሞከሩም ባንልም ግን ሊያደርሱ የሚችሉትን ጉዳት በቁጥጥር ስር ለማዋል ተገቢውን ጥረት አድርገናል። አንጃዎች አፈጣጠራቸው ከምንዋጋው ፍራትና ከባዕዳን አጥፊ ተልእኮ ጋር የተያያዘ በመሆኑ በሂደት ከነዚህ በሚያገኙት ድጋፍ ጉዳት ሊያደርሱብን ቢችሉም ውሎ አድሮ ግን ድባቅ መመታታቸውን ታሪክ የመዘገበው ነው። ሰሞኑ በአዲሱ ሹም አቀናባሪነት ራሱን በላይነህ ወይም መርሻ በሚል ስም ያቀረበውና የቀለለው አዛውን ታንጃ የግለሰቦች ዝቅጠት ምንኛ እንደሚከፋ አቋሚ ሊሆን ይችላል። ከዚህኛው መደዴ አንጃ ይበልጥ የበሰሉትን ተጋፍጠን ያቸነፍናቸው ቢሆንም የነዚህኛዎቹ የድርጅቱን ስም ሰርቀው ለወያኔ መሳሪያ ለመሆን በቀቢጸ ተስፋ መወሰናቸው እይታና ትኩረት በአሁኑ ጊዜ እንድንሰጣቸው አድርጓል። አሜሪካ ባረጀ ቂም ሀቀኛውና ዋናውን ኢህአፓ ስለሚጠላና መገለሉን ስለሚፈልግ አዲሱ ሹምን በተሰጠው እዝ መሰረት በጸረ ኢህአፓ መንገድ መንጎድን ቢመርጥም በድርጅቱ ስም ፈቅዶላቸው ሊንቀሳቀሱ ፈላጊዎቹ ምንም ሚዛንና ክብደት ይህ ነው የሚባል ተከታይ እንደሌላቸውም ያውቃል። የሚቃኙት የሰጡት ጥናትና ግምገማ ይዘት ለኛ ምስጢር አይደለም። የጋበዛቸው ለጸረይ ሀፋው እቅድ መሳሪያ እንዲሆኑ ተፈልጎ ነው። ማንንም ላይጠቅ ማንንም ላይጎዳ የሚለው ነጋሶ ጊዳዳዊ መፈክር ወያኔ ሊጠቅም የህዝብን ትግል ሊጎዳ በሚል ተከተው ተሽጠው የእድሜ ግፊት ቀቢጸ ተስፋቸውን ሽቅብ ሰዶት ወደ ውርደት አዘቅት የከተታቸው ከሃዲዎችን ማቀደም የመረጠው አዲሱ ሹም ጸረይ ሀፋነቱ እንዲደብቅ አልቻለም። አዲሱ ሹም የደርግና ወያኔን ጸረ ኢህአፓ ወንጀላ ሲደግም ሰምተናልና ሰልፉ ከማን እንደሆነ የምንደናገርበት አይደለም። ለምን ጸረ ኢህአፓ ጎዳና ተመረጠ? ድርጅቱ የአንድነትና የጋራ ትግል ጎዳናን መርጦ ህዝብን ስለቀጠቀጠ። ድርጅቱ ያለው ታሪክ ኢትዮጵያን ለባዕድ አሳልፎ መስጠትን የሚቃወም መሆኑን የሚያረጋግጥ በመሆኑ ድርጅቱ በጽኑ መልክ ጸረ ወያኔ ጸረ ተረጣፊ ኢህአዴግ በመሆኑ ድርጅቱ የግለሰብ ወይም ቡድን አምባገነንነትን የሚቃወም በመሆኑ ኢህአፓ በጸረ ወያኔው ትግል የተቻለውን ተሳትፎ ማድረጉን እነስዩም መስፍን ሳይቀሩ በምሬት መስክረዋል። ህዝብ በአንድነትና በጋራ በጸረ ወያኔው ትግል እንዲሰለፍ ኢህአፓ አጓጉል ድንፋታ ባያደርግም በተግባር ግን ተሰልፎ ተቆጥሯል። ቄሮ ፋኖ ወዘተ በሚል የተደለቀውን ሳይመለከት በተጨባጭና በመር የተካሄደውን ትግል ማለታችን ነው። ወያኔን ይጠይቋል። አሜሪካ የወያኔ አገዛዝ በህዝብ ትግል ሊወድቅ ሲያሰጋ በአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣኖች አማካኝነት ስርዓቱን ለማዳን በርካታ ስብሰባዎች በዋሽንግተን ሲካሄዱ ብዙ ጊዜ አልፏል። ገና ከመጀመሪያውም ሴራውን በማጋለጥ ለወገን የተጠንቀቅ ጥሪንም አሰምተናል። እነ ዴቪድ ሺንና ሀርማን ኮህን የባጥ የቆጡን ሲያቀርቡ ግን ዛሬ የተከሰተውን ሲያረዱን ጀምሮ ያሰማነው እንቢልታ ሴራ እየተደረገብን ነው የሚል ነው። አዲሱ ሹም ላይ ምርጫቸው ሳይጠናቀቅ በፊት ሻዕቢያን ለማቀፍ አገር ወዳዶችን ለማራቅ ወዳጃቸው የሆነ ሰውን ለማዘጋጀት የጀመሩትን ስብሰባና ሴራ አጋልጠንም ነበር። በእነዚህ ስብሰባዎችም እነ ካሳ ከበደ፣ ሻለቃ ዳዊት ወዘተ በመገኘትና ስለ ኢህአፓም ግምገማና ዘገባ የሚያቀርቡትን በመጋበዝ የተደረገው ዝግጅት ምስጢር አልነበረም። በዚሁ ሂደትም ልዩ ልዩ ቡድኖችን ቀርቦ የማባበሉና የማስተናዳቱ ጥረትና ሙከራ አሁንም ቢያንስ ለኛ ምስጢር አልሆነም። አንጃዎች ለዚህ ተመርጠው መሳሪያ እንዲሆኑና በዚህም እንዲረዱ በተወሰነው መሰረት ኢምንት ቢሆኑም በአዲሱ ሹም ተጋብዘው በሉ የተባሉትን እንዲሉ ተደርጓል። ዋናው ዓላማ ኢህአፓ የለም አንጃዎች ኢህአፓ ናቸው በሚል ተንተርሶ በድርጅቱ ላይ እጅግ ያሉ ክሶች ማሽጎድጎድ ስለነበር አዲሱ ሹም በግልጽ የወያኔን በኢህአፓ ላይ የገሙ የገለሙ ክሶችን ደግሞ አስተምቷል። ያንጃዎችም ሚና ለዚህ መንደርደሪያ መሆን ስለነበር ይህን ሚናቸውን በጥያቄ መልክ ተወጥተዋል። አዲሱ ሹምም በወረሰው ጸረ ኢህአፓነት መሰረት ይህ ነው የማይባሉና አንዳንዶቹም ጸረ ኢትዮጵያነታቸውን በገሃድ ካረጋገጡ ቡድኖችና ግለሰቦች ጋር ሲተቃቀፍና ሲተሻሽ፣ ኢህአፓን ግን እንደተጠላ የእንጀራ ልጅ መራቁ ማግለሉና መክሰሱ ለብዙዎች አደናጋሪ ሆኖ አልተገኘም። የጠበቅነውና ይሆናል ያልነውም ስለሆነ አላስገረመንም። ያለቆቹን እዝ ተቀብሎ መሰሎቹን ያወያያል እንጂ ለደቂቃም ከኢህአፓ ጋር ልነጋገር እንደማይል ቀደም ብለን ራሳችንም የገለጽነው ነው። ሪሃፓነትና ፍሮያኔ ከዛሬ 10 አመት በፊት ያነሆለላቸውንም ማፈሪያ አንጃዎች ለመድረክ ማብቃቱ ብቻ ሳይሆን በሚስጥር ውይይት ለከፋ ክህደት ማዘጋጀቱም እውነቱን ለመናገር አላስደነቀንም። አንጃዎች ወደ ሀገር ተመልሰው ደፍረው የሚመለሱ ከሆኑ የድርጅቱን ስም ወስደው እንዲራወጡ ትረዳላችሁ እናግዛችኋለን አታስቡ በሚል የተገባላቸውን ቃል ቀደም መሰል ሙከራዎችን በሚገባ ውድቅ እንዳደረግን መሳለቂያ እንደምናደርግ ከወዲሁ ቢረዱና ከቴራቸው ቢቆጠቡ በሚል መምከራችን እነሆ በዚህ ይመዝገብ ብለናል። የኢሃፓ አባላት የነበሩ ግን በሆነ ምክንያት አዛውንቱን የተከተሉም ድርጅታችንን ግለሰቡ በአደባባይ ሲያዋርድ አይተው መከተላቸውን እንዲያበቁና ወደ ድርጅቱ እንዲመለሱ ቀደም የቀረበ ጥሪን እናሰማቸዋለን። ለአገዛዙ ዛሬ ሊሰግድ መነሳቱን ያረጋገጠው አንጃ መቼ ተፈጠረ? ዓላማውስ ምንድን ነው? በቅድሚያ መታወቅ ያለበት ድርጅቶች ውስጥ ልዩነት መፈጠሩ መጠበቅ ያለበት መሆኑ ነው። የድርጅቶች ይዘት የህብረተሰቡ በመሆኑ በሀገር ያለ ቅራኔ በድርጅት ውስጥ መንጸባረቁ አይቀሬ ነው። ዋናው ጉዳይ ልዩነቶችን በአግባብ ይዞ በብዙሃን ድምፅ ወሳኝነት መሰረት መፍትሄ ለመስጠት መቻል ነው። ሁሉም ድርጅት የየራሱ ዘመን እንፍሽፍሽንን ማለፉ አይቀሬ ነው ማለት እንችላለን። ኢሃፓ በዲሞክራሲያዊ ማዕከላዊነት መሰረት ብዙሃን ይወስናሉ በሚል የሚንቀሳቀስ በመሆኑ ይህ መርህ ሲጣስ ሁሌም ችግርና ቀውስ ይመጣበታል። በድርጅቱ የተከሰቱ አንጃዎች ሁሌም ይህን መርህ የጣሱ ከመሆናቸውም በላይ ዋናው የልዩነታቸው ምክንያት ከገዢዎቹ ጋር እንስራ፣ ከጫማቸው ስር እንነጠፍ የሚለው ነው። ከአዲሱ ሹም ፊት ተጋርዞ ቀርቦ ተንበዛርዞ ጠቅላይ ሚኒስትሬ ብሎ ራሱንም ቡድኑንም ያስተዛዘበውና ያዋረደው ለምሳሌ የዛሬ 10 አመት በፊት ለመለስ ወያኔ እጅ እንስጥ ብሎ ይህ ካሳቡ ተቀባይነት ሲያጣ በውድቅ ጉባኤ ረግጦ የፈረጠጠ ነው። የመጀመሪያዎቹ አንጃዎችም ከደርግ ጋር ተሳስረን እንስራ ብለው ተቀባይነት ሲያጡ ወደ አንጃነት ገብተው ከፍተኛ ጉዳት ያደረሱ ናቸው። ዛሬ ወያኔ ታሪክን ከልሶ ሊያላዝንላቸው ቢሞክርም ይህኛውም ቢሆን አረመኔውን ከሐራሬ ስደት ሊመልስ የሲዳማውን አራጅ በለማኝነት የላከ ነውና ቢረሳ ወይም ቢራከስ የሚደንቀን አልሆነም። ለወያኔ እንንበርከት የሚለው ሐሳብ ሲመጣ ምንም እንኳ የውዳን ሐሳብ ቢሆንም ለአባላት ሁሉ እንዲወርድ ተደርጎ ውይይት ተካሂዶበት ብዙሃኑ ተቀባይነትና ድጋፍ ስለነፈጉት ሊያሸንፍ አልቻለም ነበር። ይህ ለድርጅቱ መጤ የሆነ ግለሰብ ግን ውስጥ ለውስጥ ሲያሴር ሲያሰባስብ ቆይቶ የወያኔ ቅጥረኞችና ውዳቂዎችን ሁሉ ወደ ድርጅት አስገብቶ እንደገና ይህን ውድቅ ሐሳብ ለማስፈን ጉባኤ ካልተጠራ በሚል ይሁን ተብሎም ተፈቅዶለት ሊፈታተነን ያደረገው ጥረት እንደማይሆንለት ሲረዳ በሌሊት ጉባኤውን ረግጦ ወጥቷል። ተከታዮቹም በጠዋቱ ሂደዋል። ይህን የጉባኤ ረገጣ ህገወጥ ድርጊት ጥፋት ነው ብለው ካመኑ ወደ ድርጅቱ ተመልሰው ትግል ሊቀጥሉ እንደሚችሉ ቢነገራቸውም አሻፈረኝ በሚል የድርጅቱን ስም ለመጀመሪያ ጊዜ በመስረቅም ኢሃፓ ዴሞክራሲያዊ፣ ኢሃፓ አንድነት በሚል የድርጅቱን ልሳን ያውም ማውጣቱን ላይችሉበት ስም ቀምተው ለወያኔ ሲረዱ ቆይተዋል። የስልጣን ጥሙ ከእድሜ መራዘም ጋር ችግር የፈጠረበት ይገለጸብ ቀደምም የኢሃፓን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለዓመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በህዝብ ፊት ኢሃፓ ነኝ፣ መስራች ነኝ፣ ጠቅላይ ሚኒስትሬን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይህ ግለሰብ ኢሃፓን መስርቷል? እስቲ እናዳምጠው ያለውን።
ትክክለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ኢሃፓን ከመሰረቱት ሰዎች አንዱ ነኝ። 46 ዓመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትር ብዬ የምጠራው ሰው አገኘሁ አልኩ።
እስቲ እናዳምጠው ቀደም ብሎ ያመነውን።
መስራች ያጣ ከመመስረቱ በፊት ጀምሬ በመሰባሰቡ ጥረት ላይ ተሳተፍኩ ቢሆንም በመስረታ ጉባኤው ላይ ስላልነበርኩ ከመጀመሪያ በአመራር ደረጃ አልነበረም ተሳተፈው።
የሽማግሌ ቀጣፊ ነው። ለመሆኑ ትግል የተካሄደው ለ46 ዓመታት ብቻ ነው? በተማሪው እንቅስቃሴ ጊዜ የት ነበር? የሰውየውን ቅሌትና ውሸት አሉታዊ ሚና በዝርዝር በማጋለጥ ይዚያና ተፋም። ይህ ያንጃመሪ በፖለቲካ ምድረበዳ ሲዋዥቅ ከርሞ ቀቢጸ ተስፋን ጎሉን ያሳተው ከመሆኑም በላይ አንጃ ሲሆን ውሎ ሳያድር ወደ 3 ቡድን እንደተከፋፈለ እርቃኑን ከጥቂቶች ጋር እንደቀረ የሚታወቅ ነው። በአሁኑ ጊዜ የአዲሱ ሹም ሰዎች ወደ ሀገር ከተመለስ ጥሩ አቀባበል እናደርግልሃለን ቢሮን ከፍትልሃለን ብለውኛል በሚል ተከታዮቹን ባጉል ተስፋ ያደናገረ እንዳለ የደረሰንበት ነው። ወያኔና አገዛዙ እንዲሁም አሜሪካ ኢህአፓን ለመከፋፈል ለማግለል አባላቱንና ዜጎችን ለማደናገር ላላቸው ፍላጎት መሳሪያ ሆኗል። ይህንንም ሙከራ ደግሞ ከዚህ ቀደም እንዳሽ መደመድነው ሁሉ ወድቅ እንደምናደርገው እርግጠኛ ነን። ማንኛውም የኢህአፓ ደጋፊና አባል እንደማይደናገር እርግጠኛ ከመሆናችንም በላይ አንጃን ታግሎ ማሸነፍ የምናቀውና የተካንበት ትምህርት በመሆኑ ይዚያስጠፋን እንደው እንጂ በሙሉ አሸናፊነት የምንወጣው ትግል ይሆናል። ገንዘብም ድጋፍም ከኢትዮጵያ ህዝብ ጣራቶች አንጃው ቢያገኝም መጨረሻው እንደማያምር ከወዲሁ መናገር እንችላለን። በአዲሱ ሹም የሰሜን አሜሪካ ስብሰባዎች ኢህአፓ አልተሳተፈም። ምክንያቱን አስረድተናል። ስማችንን ተጠቅመው የጋበዙትና ያቀለሉት ማፈሪያ ግለሰብና ገለባ ቡድንም ማንንም አይወክሉም የራሳቸውን ከሃዲነት አጋለጡ እንጂ። ኢህአፓ ከማንም ጨቋኝ ወይ ኢዲሞክራሲያዊ ኃይል ጫማ ስር ወድቆ የማያውቅና መቼም የማያጎነብስ በመሆኑም ማንም ሊደናገር አይችልም። ቸ ሊሉን ለቃጡት ቀላሎችም አዎ ያለ ጥርጥር እናቸንፋለን እንላቸዋለን። አገር ወዳዶች እነዚህን ዘመናዊ ጃርቶች አንጃዎች የሚገባቸውን ምላሽ እንደሚሰጧቸው ደግሞ ጥርጥር የለንም። እናቸንፋለን። ጸረ ወያኔ ትግላችን ይፋፋም። ከሃዲና አንጃ ይውደም። ማጠቃለያ። መብረቅ ብቻ ዝናብ ላይ መጣ። በተከታታይ በቀረብናቸው ጽሑፎች ድርጅታችን ያለውን ግምገማ ለማቅረብ ሞክረናል። ከጫጫታና ግርግሩ ባሻገር ምን ሊመጣ እንደሚችልም ለመጠቆም ሞክረናል። አዲሱ ሹምና ጓደኞቹ ጸረ ኢትዮጵያ ግለሰቦችን በመሰብሰብና በማስተናገድ ቁስላችን ላይ ጨው እንዳይነሰንሱ አሳስበን አድማጭ አጥተናል። ሰው በላውን መንግስቱን ግብዣ ስንቱን አስለቅሷል። አማራና ክርስቲያንን ማረድ የሚለውን ዘረኛ ለክብር እንግዳ የሚሰጥ አቀባበል አድርገውለታል። የግንጠላ ባንዲራውን አውለብልቦ የጥላቻ ሐውልት መሰረትንም አስቀምጧል። የይፋ ጸረ አማራ ጸረ ኢትዮጵያ ድርጊት ወደ አንድ ብሔር ያዘነበለ ሂደት ሹመት ሌላውንም ማፋሰብ አልቀረም። አዲሶቹ ሹሞች የሚቀድምና የሚከተለው ጉዳይ ምን እንደሆነ እንደጠፋቸው ግልጽ ነው። በግምታቸው ወያኔ ያለቀለት ይመስላቸዋል። አሸንፈናቸዋል የሚል ድምዳሜ ላይ ደርሰዋል። ይህ መዘዘ ብዙ አቋም አገራችንን ለጥፋት ይዳርግ መቻሉ ደግሞ ለማንም ግልጽ ቢሆንም ለሹሞቹ ግን የገባቸው አይመስልም። ጅብ ያነክስ ሜዳ እስኪያገኝ ነው ተብሏል። ግን ይህን የሰሙ አይመስሉም። በጫጫታውና ተክለሰውነት መሳከርም ሰፍኗል። ለሀገራችን ከባድና ውስብስብ ወያኔ የፈጠራቸው ችግሮች መፍትሄ መፈለግ ያለበት በጋራ ነው። አንድ ግለሰብ የሚፈታው ችግር የለንም። ያውም ከወያኔ ጉያ የወጣ ቀርቶ ለአመታትም የታከለ ድርጅትና ተመክሮ ያካበተ እንበል ኢህአፓ ብቻውን የሚሰራው ሊሆን አይችልም። የጋራ ጥረትና በዚያውም ከግጭት የሚያርቅ ስምምነትን እውን ለማድረግ የሽግግር ሂደት ሁሉን ያቀፈና ያሳተፈ የተባለ ህዝባዊ ጥያቄ አዲሱ ሹም ውድቅ አድርጎ አገራችንን የጎዳውንና በጠላትነት የቆየውን ኢህአዴግን አጠናክሬ ያስቀጥላለሁ በሱም ስር ምርጫ አካሂጄ የኔ ኃላፊነት ይረጋገጣል ይቀጥላል ማለቱ ለለውጥና ህዝባዊ ስርዓት ያለንን የአመታት ፍላጎት የከፈልነውን መስዋዕትነት ሁሉ ውድቅ የሚያደርግ ሆኗል። በዚህ ቅልበሳ የሚያጅቡትንም በሽግግር መንግስት ምስረታው ጥያቄ ላይ እንዲያተኩሩ ማሳሰባችን ቀጥሏል። በተያዘው አካሄድ የሚመጣው ለውጥ ሳይሆን በህዝብ ትግል ለቆሰለ ወያኔ ጊዜ መስጠት ነው። ያደባው ወያኔ ጥቃት ሊያደርስ ሲነሳ መከላከያ አቅም ዝግጅትም አይኖርም ማለት ነው። ህዝብን ያላቀፈ ትግል ሆነ የለውጥ ሂደት መጨረሻው የሚያምር እንደማይሆን ደግሞ የታወቀ ነው። ለህዝብ እናውቅልሃለን ባዮች ሁሉ ነገሮችን ማጥራት ሳይሆን ማደፍረስ እንደሚሆን ሚናቸው ሳይታለም የተፈታ ነው። ስለዚህም ዋናው ጉዳይ ተድበስብሶ ማለትም ወያኔ ኢህአዴግን ማስወገድ በጥገና መፍትሄ መሻት ወይም የአንድ ብሔር የበላይነትን በሌላ የበላይነት ለመተካት መጣር ለሀገራችን መፍትሄ የሚሆን አይደለም። ሁሉም የፖለቲካ እስረኞች ይፈቱ፣ ጸረ ህዝብ አዋጆች በአስቸኳይ ይሻሩ፣ ለወያኔዎች ምህረት ለመስጠት ቸኩሎ አዋጅ ያወጣ ለምንስ እነዚህን ጸረ ህዝብ አዋጆች ማስወገድ ሲሉ ትዳተኛ ሆነ? የሽግግር ሂደት ይጀመር። ሁሉም አገር ወዳድ ኃይሎች ተሰብስበው የሚወያዩበትና መፍትሄ የሚተልሙበት ማለታችን ነው። ያመቹኛል ይመቹኛል በሚል ውዳቂ ግለሰቦችና ቡድኖችን ለመሰብሰብ መጣሩም ምንም ጥቅም የለውም። ህዝባዊ ስርዓት አልን እንጂ የግለሰብ ወይም የብሔር የበላይነትን እናፈራርቅ አላልንም። መብትና ወሳኝነትን ለህዝብ ይሰጣልን እንጂ ግለሰብ ይግዛን የሚል አቋም መቼም አልያዝንም። መሰረታዊ የህዝብ ጥያቄዎችን ለመመለስ ቀና ጥረት ካለ ይህን የምናገዝ እንጂ የምንቃወም አይደለንም። ለማንም ጮሌ ግለሰብ ሆነ ኃይል ግን ሰብእናችንንና መብታችንን አሳልፈን እንደማንሰጥ በመራራ ትግላችን ያረጋገጥነው ነው። በኢትዮጵያ ሰላምና ዴሞክራሲ የሚሰፍነው በህዝባዊ መንግስት ምስረታ ብቻ ነው። ወያኔና ግሳንግሶቹ ሲወገዱ ብቻ ነው። ፍቅር እርቅ የማወናበጃ ቃላት የማይሆኑት ህዝባዊ መንግስት እውን የሚሆንበት ሂደት በስራ ስናውል ብቻ ነው። በጥገናና ያለፈውን በአዲስ ጭንብል በማስቀጠል የሚገኝ መፍትሄ የለም። መብረቅ ብቻ ዝናብ ላይ ጥር ያልነውም ለዚሁ ነው። ያለንን አቋም የማሰማት የማስተጋባት መብታችንንም ማንም ሊገታው እንደማይችል ሹሞቹም ቢረዱ ጥሩ ይመስለናል ያልነውም ለዚህ ነው። በመጪው የመስከረም የኢህአዴግ ጉባኤ የሹሙን ክንፍ ካልቆረጡት በማያዳግም መንገድ የበላይነታቸውን የሚያስጠብቅ የቁርጥ እርምጃ ለመውሰድ በመዘጋጀት ላይ ናቸው። ይህን ሀቅ መረዳት ያቃተው ሹም በሽርሽርና በጭብጨባ ተውጦ ወያኔን ያቸነፈ መስሎት ተዘናግቷል። አልፎም ኢህአዴግን አጠናክሮ ማስቀጠልና ምርጫ በሚሉት ቧልት ተጠምዶ የህዝብን ፍላጎት ተጻሮ ይገኛል። ኢህአዴግ ማለት ዛሬ በጅጅጋ በድሬዳዋ የምናየውን ሁኔታ ማስቀጠል ማለት ነው። ክልል ተባለ አንቀጽ 39 የወያኔ ኢህአዴግ ስርዓት ለኖርነው የመከራና የሀገራዊ ውርደት ጊዜ ሁሉ ሙሉ በሙሉ ተጠያቂ ነው። ፋሽስቱን መንግስቱን ለመመለስ የሚጣደፈው ሹም ሁሉንም የወያኔ እስረኞች ሊፈታ ሲሮጥ አልታየም። በኃይለ ማርያም ጊዜ የተጀመረውን የራሱ ቢያስመስልም ይህን የለውጥ ሁኔታ ማለትም የወያኔን መዳከም ሲያመጣው የህዝብ ትግል እንጂ አሁን እንደሚጎነጎነው በሹሙና ለማ ውስጣዊ ጥረትና እንቅስቃሴ አለመሆኑን እናውቃለን። ወያኔን አዳክሞ ያሽመደመደው የህዝብ አመጽ እንጂ ሌላ ማንም ምንም አይደለም። በአቋራጭ የህዝብን ትግል ማስቆምና በስልጣን መሰየም የኢትዮጵያ አምባገነኖች ልምድ ሆኖ አስቸግሯል። ይህን አዙሪት ለመግታት ሁሉን አሳታፊ የሽግግር ሂደት ይጀመር ሲባል አዲሱ ሹምና ጓደኞቹ ግን በተናጠል ቡድኖችን በመቅረብና የሽግግር ሂደት ጭራሹኑ በመካድ ሌላ አምባገነንነትን አስቀጣይ ጎዳና መርጠው ይገኛሉ። ሁሉንም ድርጅቶች ጋብዘናል የሚሉት በተጨባጭ ሐሰት ከመሆኑ ባሻገር ትኩረታቸው በኦሮሞ ብሔረተኛ ቡድኖች ላይ መሆኑን በወኪሎቻቸው የቅርብ የሥራ ጉዞ ኦነግን ለማባበል ልናውቀው ችለናል። ለወንጀለኞች ለእንጮና ለየመን ተወላጁ የተሰጠውን ቦታና ትኩረት አነጋጋሪ ነው። ይህ ዝንባሌና አካሄድ ከቶም እንደማያዋጣ ደግሞ ደጋግመን አቀረበናል። እስካሁን ግን የሚሰማና የሚታረም ሹም ለማየት አልቻልንም። በቻይናና አሜሪካ ፉክክር ውስጥ ገብቶ መዳከም ለሀገራችን የሚጠቅም አለመሆኑ ሲታወቅ ሹሙ ዘው ብሎበታል። የህዝብ የኑሮ ሁኔታ እንዲሻሻል፣ የኑሮ ውድነት እንዲቀንስ፣ የችግርን ሁኔታ እንዲቀረፍ ትኩረት ይሰጠው፣ የጋራ ጥረትና ርብርቦች እናድርግ ሲባል ለዚህም መሰረታዊ ጥያቄ ምላሽ ለመስጠት ምንም ሙከራ አይታየም። የህዝብን ንብረት ለግል ባለሀብቶች ለመሸጥ ሩጫው ተቀመጣው ለወያኔ ለሻቢያና ለባዳን ሲሆን በዚህ ጉዳይ ላይ አማካሪ ተብለው የተመደቡት ግለሰቦች ባንድ በኩል ምንም በመስቀውቀት የሌላቸው ሲሆኑ በሌላ በኩል ደግሞ ፖለቲካዊ ሹመት እንጂ ምንም ፋይዳ እንደማይኖረው ከወዲሁ መገመት ይቻላል። አዲሱ ሹም በሙስና የተጨማለቁ ወያኔዎችን መልሶ በዝርፊያ ቦታ ሲሾም ኢፍትሃዊ እርምጃዎችን ለምሳሌ በአማራው መፈናቀል በከተማ ቦታዎች ዝርፊያ ወዘተ ላይ ተጨባጭና አስተማማኝ የተቃውሞ እርምጃ ማየት አልቻልንም። የሁለት የሶስት ሰው ቡድኖችን መሰብሰቡ በሀገር መቀለድ ነው ይላል። ይህን ስራው አድርጎ የተነሳው ሹም በህዝብ ላይ በመቀለድ የራሱን የምርጫ አሸናፊነት እያዘጋጀ ለመሆኑ ደግሞ በግልጽ እያየን ነው። ውሃ ቢወቅጡት እንቦጭ ስለሆነብን በጉዳዩ ላይ ገንቢ አስተያየቶችን ሰጥተናል። ሹሙ የሚያስተናግደው ኢህአፓን ሳይሆን የተጨራመተና የወደቀ አንጃውን በመሆኑ ምንም ሌላ ቢለፍፉ ወያኔዎች የኢህአፓን ህጋዊ ተሳትፎ ይፈራሉና ተመለሱ ገለመሌ ለሚሉን በዚህ ሁኔታ ወያኔ ባልተወገደበት ባልተጠራንበት እኛን ለማግለል እዝ ተሰጥቶ ሹሙም በስራ ሊያውል ሲጥር እያየን የ1993ን ስህተት ደግመን ራሳችንን ለእስርና ለእርድ የምናቀርብ አይሆንም። መስዋዕትነትን የምንከፍለው ለህዝባዊ ትግል እንጂ ለስልጣን ፍርፋሪ ባለመሆኑ በታቀደው የህዝብን ትግል ውጤት ነጣቂ ሂደት ተሳትፎ ሊኖረን መጠበቅ የለበትም። በአዲሱ ሹም ዙሪያ የቆዩ የኢትዮጵያ ጠላቶች ተጎድኩለዋል። የደርግ ርዝራዦችም ቋምጠው ተሰልፈው ቀደም እንዳሉት የሽግግር መንግስት አያስፈልግም በሚል አዲሱን ሹም አጅበው አንድ በለና ሊሉ ተዘጋጅተዋል። በአዲሱ ሹም ዙሪያ የፖለቲካ ትሎች ሲርመሰመሱና እሱም ሲቧርቅ ስንታዘብ መጨረሻቸው ከቶም የማያምር መሆኑን ብንናገር ነቢይ አያሰኘንም። ወያኔን ከማወቅ አንጻር ሹሞቹ አለን ከሚሉት ግንዛቤ ያለን እውቀት ቢበዛ እንጂ የሚያንስ አይደለም። ተመክሮንም ማረሳንም ወዳጅ ጠላትንም እናውቃለን። በአጉል እርቅና ፍቅር አንወዘወዝም። ወንጀለኞች ለፍርድ ይቅረቡ፣ ንስሐ በገሃድ ይግቡ አሁንም ጥያቄያችን ነው። ትላንት የበደሉን ያደሙንና አገር ያሳጡን ጉዶች ምንም አጠፋን ሳይሉ ለስልጣን ማብቃቱ ራሱ ወንጀል ነው ባይም ነን። እናጠቃልል፣ የህዝብ ድል ተነጥቋል። የህዝብ ለለውጥ ጥያቄ ምላሽ ተነፍጓል። ኢህአዴግ ሊቀጥልብን ማለትም የ28 ዓመቱን ግፍ ሊቀጥልብን ተዘጋጅቷል። ይህ እንዳይሆን እንታገላለን። ህዝብም ትግሉን ያፋፍም ዘንድ እንጠራለን። ጸረ ወያኔው ትግል ይፋፋም። የሽግግር መንግስት ሂደት መጀመሩ ወሳኝ ነው።